ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ዛሬ ዕለቱ የአውሮፓውያን ገና ነው። በዓሉን ለምታከብሩ አድማጮቻችን በሙሉ እንኳን አደረሳችሁ። በዓሉን አስመልክቶ የተቀናበሩ በርከት ያሉ ዝግጅቶችም አሉን።
እንኳን አደረሳችሁ አድማጮቻችን።
አሁን ባለንበት ችግር እንኳን ምራተ ጉባኤ ይዘን በሕጋዊ መንገድ እየሰራን ያለ ነው። እኛ ነን ሕግን ስርዓትን አክብረ ምርጫ ቦርዱ ይሄን ፓርቲ በዚህ ረገድ የውስጥ አሰራሩን ሳይቀር እየመረመረ ነው ለመተናኮል የሚያደርገው ሙከራ ጤናማ ነው ብለን አናምንም።
የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎቻችን ጠንካራ ሆነው በሕገ ደንባቸው መሰረት እንዲጓዙ ቦርዱ ጥረት ያደርጋል፣ የተለያዩ ስልጠናዎችን ይሰጣል።
የቀደሙት የኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ መስራች ሊቀመንበር የነበሩት አቶ ልደቱ አያሌው ናቸው። እርሳቸውን ተከትለው የተሰሙት ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ ቃል አቀባይ አቶ ተስፋለም አባይ አብርሃ ይባላሉ።
የፌዴራሉ ጠቅላይ አቃቢ ሕግ በኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር በዶክተር መረራ ጉዲና ላይ እስር ተጨማሪ ማስረጃ ማቅረቡ ተሰማ። የተከሳሹ ጠበቃ ተቃውሟቸውን ለፍርድ ቤት ማቅረባቸውም ተነግሯል። የዚህንም ዝርዝር በዜና መጽሔት አስከትለን እናቀርባለን።
ከዕለቱ ወይም ከምሽቱ ዜና መካከል ቀደም ሲል እንደጠቀሰው ዛሬ የአውሮፓውያኑ የገና በዓል በክርስትና እምነት ተከታዮች ዘንድ ተከብሮ ይውላል። ሶማሊያ ውስጥ የሚንቀሳቀሰው አማጺ ቡድን አልሻባብ 5 ሰዎችን በጥይት ተኩሶ ገደለ። በስለላ የተጠረጠሩ ናቸው ያላቸው ናቸው። ሶማሊያን ካነሳን ደግሞ የሶማሊያ እግር ኳስ ፌዴሬሽን ከአሁን ጀምሮ አገሬ ላይ ሰላም ስላለ ዓለም አቀፍ ውድድሮችን ማካሄድ እችላለሁ ይላል የሚሉና ሌሎችም ተካተዋል።
ሳምንታዊ ስፖርት ቅንብር አፍሪካ ነክ ርዕሶች በመልኩ ተሰናድተው ቀደም ብለን ተጠቆም ነው የገናን በዓል ከተመለከተ ቅንብር ጋር በሁለተኛው አጋማሽ ጠብቋቸዋል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች ከዛሬ ሰኞ ታህሳስ 16/2010 ዓ.ም ዝግጅቶቻችን ጋር ተረኞቹ አስተናጋጆች አሉላ ከበደና
አዲስ አበበ ነን። ሰላም ጤና ስጥልን። በድጋሜ ፕሮግራም እንድታቀናበርልን ብርሃን ኃይሉ ነች። የስርጭት መሐንዲሱን በቦታው ተተክቷል። በቅድሚያ ግን የዓለም ዜና እናነ
በሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ በኢየሩሳሌም ሰላም በኮሪያው ባህረ ገብ መሬትም መረጋጋት ይሆን ዘንድ ሲሉ ጥሪ አሰሙ። አቡኑ እንደ አውሮፓውያን የዘመን አቆጣጠር ዛሬ እየተከበረ ያለውን የኢየሱስ ክርስቶስን የልደት በዓል ምክንያት በማድረግ ነው ለኢየሩሳሌምና ለመላው ዓለም በሚል ቃለ ምዕዳንና ጥሪያቸውን ያቀረቡት አባ ፍራንሲስ በእንዲህ አይነቱ ታላቅ በዓል መልእክታቸውን ከሚያስተላልፉት ከተለመደው ከቅዱስ ጴጥሮስ ቤተ ክርስቲያን አውደ ምሕረት ባሰሙት ቃል በእስራኤልና በፍልስጤማውያን መካከል የሰፈነው ውጥረት በሰላማዊ ድርድር እንዲረግብና ሁለቱ ሕዝቦች በመቻቻል የሚኖርበት ሁኔታም እንዲፈጠር ተስፋቸውን ገልጠዋል። የዩናይት ስቴትስ ኢየሩሳሌምን በእስራኤል ዋና ከተማነት እውቅና መስጠት ውሳኔው ፍልስጤማውያን እንዳስቆጣ አይዘነጋም። ዛሬ በመላው ዓለም የሚካሄደው አለመረጋጋት ለግጭቶች መንስኤ ሆኖ በዚህም አያሌ ሕጻናት ሕይወታቸውን እንደሚያጡ ያመለከቱት አባ ፍራንሲስ ከዚህም አኳያ በተለይም በኮሪያው ባህረ ገብ መሬት ያለውን የጦርነት ስጋት በምሳሌነት ጠቅሰዋል። የጦርነት ስጋት ለምንኛው ወገን የማይበጅ በመሆኑ ሰላምና መረጋጋት ይሰፍን ዘንድ ተግተን ልንጸል ይገባል ሲሉም ርዕሰ ሊቃነ ጳጳሳት አባ ፍራንሲስ አበክረው አሳስበዋል።
ከዚሁ ከገና በዓል ጋር በተያያዘ የኢየሱስ ክርስቶስ ልደት ነው ብለው በዓለም ዙሪያ ብዙ ክርስቲያን ምዕመናን የሚያምኑበት የዛሬው የገና በዓል በፍልስጤማውያን ይዞታ ስር ባለችው ቤተልሔም እየተከበረ ይገኛል። ይሁን እንጂ የዩናይትድ ስቴትስ ፕሬዚዳንት የዛሬ 3 ሳምንት አካባቢ ባወጡት መግለጫ ኢየሩሳሌምን የእስራኤል ዋና ከተማነት እውቅና ከመስጠታቸው ጋር በተያያዘ በተነሳው ቅሬታ ምክንያት የዛሬው በዓል መንፈሱ የቀዘቀዘ እንዲሆን መገደዱን ሪፖርተራችን ጀስሚን አውኒ ዘግቧል። ሰሎሞን አባቴ ያቀርባል።
በብዙ መቶዎች የሚቆጠሩ ምዕመናን በዓሉን ለመታደም በኢየሱስ ክርስቶስ የልደት ስፍራ ቤተልሔም ቢታደሙም ብዙ ፍልስጤማውያንና ከውጭ የገቡም አምላኪዎችና ሀገር ጎብኚዎች ከአካባቢው መራቅን መርጠዋል።
The situation is not great. It's miserable to some extent because of Trump's decision to transfer the embassy to Jerusalem.
ሁኔታው ያንን ያህል የሞቀ ወይም የደመቀ አለመሆኑን የሚናገሩት ፍልስጤማዊቱ ናሂል ባኑራ ትራምፕ ኤምባሲያቸውን ወደ ኢየሩሳሌም ለማዞር በመወሰናቸው ምክንያት የመከፋት ድባብ የወረደበት እንደሆነ ነው የሚናገሩት። የእስራኤሉ የኃይል ይዞታ አላንስ ብሎ የአሜሪካ የታከለበት ነው የሚመስለው ብለዋል። ምስራቅ ኢየሩሳሌም ወደፊት የምንመሠረተው መንግሥታችን ዋና ከተማ ነች ብለው ለሚያምኑት ፍልስጤማውያን የፕሬዚደንት ትራምፕ ውሳኔ የበረታ ጥቃት እንደሆነባቸው ነው እየተናገሩ ያሉት። ሚስተር ትራምፕ ያንን መግለጫቸውን ካወጡ ወዲህ በቤተልሔምና በብዙ የዌስት ባንክ አካባቢዎች ተቃውሞችና ሁከቶች እንዲሁም ግጭቶች ተስተውለዋል። የፕሬዚደንት ትራምፕ መግለጫ በእጅጉ እንዳስደሰታቸው ፈጥነው በይፋ ያሳወቁት የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ትናንት ምሽት ወደ ቅድስቲቱ ከተማ ሄደው ከዚያው መልእክት አስተላልፈዋል።
I'm proud that Israel is the country that in which Christians not only survive but they thrive.
እስራኤል ክርስቲያኖች የሚኖሩባት ብቻ ሳትሆን የሚደሰቱባት የመሆኗ ነገር ያኮራኛል። ምክንያቱም በሕዝቦች መካከል በሚኖር በእንዲህ አይነት ወዳጅነት የምናምንና ከጀርባዬ ባሉት መቅደሶች ውስጥ የሚያመልክ እያንዳንዱን ሰው መብትም የምንጠብቅ በመሆናችን ነው።
ቤተልሔም ውስጥ በፍልስጤማውያኑ በሚተዳደረው የከተማይቱ ክፍል አደባባይ ላይ ካቆሟት የገና ዛፍ ጎን የፍልስጤም መሪዎች ባኖሮችን ዘርግተው ንግግሮችን ሲያሰሙ ውለዋል። የቤተልሔም ከንቲባ አንቶን ሳልማን አንዱ ናቸው ከተናጋሪዎቹ።
The sign there, it's to show the people that we are people refused the Trump declaration and refused the continuous of the occupation.
እዚህ ያለው የትራምፕ መግለጫ ለመቃወም የተሰበሰበ ሰው ነው። እስራኤል በኃይል በያዘቻቸው አካባቢዎች የተራዘመውን የኃይል ይዞታ እንደሚቃወም ለመግለጽ የወጣ ሰው ነው። እኛም ለነጻነታችንና ለብሔራዊ ክብራችን የቆምን ሰዎች ነን።
የዋሽንግተን እርምጃን እንደሚቃወሙ ከገለጹ መሪዎች መካከል የተገኙት የካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብፁዕ ወቅዱስ አቡነ ፍራንሲስ ትናንት ምሽት ለዋዜማው ቫቲካን ላይ ባከናወኑት የቅዳሴና የቡራኬ ሥነ ሥርዓት አካታችነት እንዲሰፍን መክረዋል። ክርስቲያኖች ሁሉ በዓለም ዙሪያ ፍልስጤማውያንንም ጨምሮ በምድራቸው ላይ ሰላም ያገኙ ዘንድ የሚጣራ መልእክት ነበር የአቡኑ ቃል።
ሶማሊያ ውስጥ የሚገኘው የነውጠኛው ቡድን አልሻባብ አማጽያን ለኬንያ፣ ለዩናይት ስቴትስና ለሶማሊያው መንግስት ኃይሎች ይሰልሉ ነበር ያላቸውን አንድ የ16 ዓመት ልጅ ጨምሮ አምስት ሰዎች መግደላቸው ተነገረ። ወጣቱ ልጅና አራቱ ሰዎች በአደባባይ ነው ትናንት እሁድ ከባይዶዋ 60 ኪሎ ሜትሮች ርቀት ላይ ባለችው አይዳሌ ከተማ ላይ በጥይት ተደብድበው የተገደሉት። አንድ የአልሻባብ ዳኛ እንዳለው ከሆነ ሟቾቹ ራሳቸው አምነው በሰጡ ቃል መሰረት ነው የተገደሉት። ይሁንና ዳኛው የሰዎች ሰዎቹን አመኔታም ሆነ ስለላ አካሂደዋል የተባለበትን መረጃ ይፋ አላደረገም። አልሻባብ በዚህ በአውሮፓውያኑ 2017 ዓ ም ብቻ 22 ሰዎችን ሲገድል ዘጠኙ በስለላ የወነጀላቸው እንደነበሩም ተመልክቷል።
በተያያዘ ሌላ የሶማሊያ ዜና የጸጥታ ሁኔታ ተሻሽሏልና አሁን ዓለም አቀፍ ውድድሮችን ማስተናገድ ይቻለናል ሲሉ የሶማሊያ እግር ኳስ ፌዴሬሽን ፕሬዚዳንት አስታወቁ። የፌዴሬሽኑ ፕሬዚዳንት አብዲቂያን ሳኢድ አራ በተናገሩት ቃል ሶማሊያ አገሯ ላይ በራሷ ስቴዲየም እንደ አውሮፓ አቆጣጠር በመጪው 2018 ጀምሮ ዓለም አቀፍ እግር ኳስ ግጥሚያዎችን ማስተናገድ እንደምትችል ገልጠዋል። የጸጥታና የደህንነት ስጋቱ በመሻሻሉ ከእንግዲህ የአገራችንን ውድድሮች በራሳችን ስቴዲየም ማካሄድ እንችላለን ሲሉ የስፖርቱ ፕሬዚዳንት መናገራቸው ተሰምቷል። የሶማሊያ ሕዝብ ብሔራዊ ቡድን በራሱ ሜዳ ሲጫወት መመልከት ይፈልጋል ያሉት የፌዴሬሽኑ ፕሬዚዳንት አራብ አገራችን ወደፊት እየገፋች በመሄድ ላይ በመሆኗም ይህ ዛሬ ተፈጻሚ እንዲሆን እንሻለን ብለዋል። እንደ ምሳሌም ከአንዳንድ የወዳጅነት ውድድሮች በኋላ የምስራቅና ማዕከላዊ አፍሪካ እግር ኳስ ውድድርን ማስተናገድ ይቻለናል ሲሉም ተሰምተዋል።
ሰሜን ኮሪያ የደቀነችው የሚሳይልና የኒውክሌር ጦር መሳሪያ ስጋት ሰላማዊ መፍትሄ እንዲያገኝ ሩሲያና ቻይና ያላቸውን ፍላጎት የሚገልጽ ስምምነት ዛሬ ሰኞ መፈራረማቸው ተነገረ። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በመንግስታዊው ዜና አውታር በሰጡት መግለጫ በኮሪያ ባህረ ገብ መሬት አካባቢ ጦርነት እንዲቀሰቀስ የሚፈልግ ማንም እንደሌለ ጠቁመው የዩናይትድ ስቴትስን ብትሆን ውጥረቱን በጦር መሳሪያ ለመፍታት እንደማታቅድ ነው ያመለከቱት። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ሁዋ ቹንያንግ በዛሬው ዕለት በሰጡት ገለጻቸው ሁሉም ሀገሮች ከጠባጫሪነት ተቆጥበው በባህረ ገቡ መሬት አካባቢ የተነሳው ውጥረት የሚረግብበት መንገድ እንዲያመቻቹ ጥሪያቸውን አቅርበዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ቮይስ ኦፍ አሜሪካ
ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ እኔ አዲሱ አበበና
አሉላ ከበደ ነን። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ
ፕሬዚዳንቱን ጨምሮ የተወሰኑ አመራሮችን ከኃላፊነት ዝቅ እንዲሉ መወሰናቸውን የኢዴፓ ብሔራዊ ምክር ቤት አባላት አስታውቀዋል። የፓርቲው ሊቀመንበር ስለመሆናቸው የምርጫ ቦርድ እውቅና እንዳላቸው የተናገሩት ዶክተር ጫኔ ከበደና ሌሎች የሥራ አስፈጻሚ ኮሚቴ አባላት በበኩላቸው በብሔራዊ ምክር ቤቱ የተካሄደ ስብሰባ ሕገ ወጥ ነው ብለዋል። የምርጫ ቦርድ ትናንት የተካሄደው ስብሰባና የአመራር ምርጫ ቃለ ጉባኤ እንደደረሰው አረጋግጧል። በአጭር ጊዜ ውስጥ ምላሽ እንደሚሰጥም አስታውቋል። የአዲስ አበባው ዘጋቢያችን እስክንድር ፍሬው ዝርዝሩን ልኮልናል።
14ኛ አቶ ጌትዬ ትርፌ፣ 15ኛ አቶ ጌትዬ አስፋው፣ እነኚህ 15 የብሔራዊ ምክር ቤት አባላት ናቸው።
በትናንትና ዕለት የተካሄደው የኢዴፓ የብሔራዊ ምክር ቤት ስብሰባ እንደዚህ ስማቸው እየተጠራ ለመገናኛ ብዙሃን እንዲታዩ የተደረጉ አባላት የተሳተፉበት ነው። ስብሰባውን አስመልክተው መግለጫ የሰጡት የብሔራዊ ምክር ቤት አባላት እንዳሉት ምርጫ ቦርድ ተገቢ ያልሆኑ ምክንያቶች በማቅረብ ጥቅምት 12 ለተመረጠው አዲስ አመራር እውቅና አልሰጠም። እናም ቦርዱ ያቀረባቸው ምክንያቶች አሳማኝ ባይሆኑም የፓርቲው ምክር ቤት በደንቡ መሰረት የተጠራ ሌላ ስብሰባ ማካሄዱን ያመለከቱት ይህንን ስብሰባ የመሩት የፓርቲው መስራችና የብሔራዊ ምክር ቤት አባል እንደዚሁም የቀድሞ ፕሬዝዳንት አቶ ልደቱ አያሌው ለጋዜጠኞች እንዳብራሩት ስብሰባው የተካሄደው የምርጫ ቦርድን ቅሬታ በበጎነት ለማስተናገድ ጭምር ነው። እርሳቸው እንዳሉት የምርጫ ቦርድ ያቀረባቸው ቅሬታዎች ሲጠቃለሉ የጥቅምቱ ምርጫ ሲካሄድ የተገኙት አባላት ቁጥር በቂ አይደለም የሚል ነው። እናም ከብሔራዊ ምክር ቤት አባላት አብዛኛዎቹ የተገኙበት ምርጫ ትናንት መካሄዱን ያስረዱት በዚህ ስብሰባ በተካሄደ የአመራር ምርጫም 14 ድምጽ ያገኙት አቶ አዳነ ታደሰ ፕሬዝዳንት፣ ተመሳሳይ ድምጽ ያገኙት ጽጌ ጥበቡ ደግሞ ምክትል ፕሬዝዳንት ሆነው መመረጣቸውንም ጠቅሰዋል። የፓርቲው ፕሬዝዳንት የነበሩት ዶክተር ጫኔ ከበደ እንደዚሁም የፓርቲው የሥራ አስፈጻሚ ኮሚቴ አባል የነበሩት አቶ ዋሲሁን ተስፋዬ ደግሞ ከኃላፊነት ዝቅ ብለው እንዲሰሩ መወሰኑንም አመልክተዋል። በአጠቃላይም ስብሰባው ቦርዱ ላቀረባቸው ጥያቄዎች ምላሽ የሰጠ መሆኑን ነው አቶ ልደቱ የተናገሩት። ምርጫ ቦርዱ ግን ከአብላጫው የምክር ቤት አባላት ይልቅ ለጥቂቶች እውቅና እየሰጠ ነው ሲሉ ተችተዋል።
አሁን ባለንበት ችግር እንኳ ምልዓተ ጉባኤ ይዘን በህጋዊ መንገድ እየሰራን ያለ ነው እኛ ነን። ህግን ስርዓትን አክብሮ ምርጫ ቦርዱ ይህን ፓርቲ በዚህ ረገድ የውስጥ አሰራሩን ሳይቀር እየመረመረ ለመተናኮል የሚያደርገው ሙከራ ጤናማ ነው ብለን አናምንም። ኦፍኮርስ ከኛ የጎደለ ነገር እስካለ ድረስ ማሟላት አለብን፣ ግዴታችን ነው። በዛም መንፈስ ነው ምርጫ ቦርድ በዚህ በኩል ያቀረብከው ትችት ወይም ቅሬታ ትክክል ነው። አንዳንዱንም የኛ ስህተት ነው፣ ይሄን ማድረግ ነበረብን በጊዜ ኢንቴንሽኑን እንዲረዳው እንፈልጋለን። ያቀረብን ያለ ነው ለዚህ ነው። ስለዚህ በእኛ እምነት ዛሬ ያካሄድ ነው ስብሰባ ምርጫ ቦርዱ ያለውን ቅሬታ እና ትችት በበቂ ሁኔታ ይመልሳል ብለን እናምናለን። መባልም ያለበት ምልዓተ ጉባኤ እስካለ ድረስ እዚህ ውስጥ ስህተትም ከሰራን ይሄ ስህተት ስለተሰራ ይሄ ታርሞ እንዲላክልን ነው መባል ያለበት እንጂ ከኛ ውጭ ለሆኑ አራት ሰዎች እውቅና ሰጥቶ ለዚህ ፓርቲ እውቅና መንሳት በየትኛውም መንገድ የሚያስኬድ ነገር አይደለም። መጀመሪያ እኮ እነዚህን ሰዎች ነበር መጠየቅ ያለ፣ ስንት ናችሁ? ቢሮ አላችሁ ወይ? ማህተሙ በእጃችሁ ነው ወይ? በአሁኑ ሰዓት የመረጣችሁ ማዕከላዊ ምክር ቤት እውቅና ሰጥቷችኋል? እነዚህን ሰዎች የመረጣቸው እኛንም የመረጠ ሌሎችም ስራ አስፈጻሚ የመረጣቸው ይሄ ምክር ቤት ነው። ከስልጣን ማውረድ የሚችለው ይሄ ምክር ቤት ነው። ደንባችን ከሌሎች ፓርቲዎች የተለየ ነው። ስራ አስፈጻሚን የሚመርጠው ፕሬዚዳንትን የሚመርጠው ምክትል ፕሬዚዳንትን የሚመርጠው በእኛ ፓርቲ አሰራር ጠቅላላ ጉባኤ አይደለም፣ ብሔራዊ ምክር ቤት ነው። እዚህ የተሰበሰበው አካል የመረጣቸው ሲፈልግ ያወርዳቸዋል። ደንባችን ግልጽ ነው በዚህ ረገድ። ይሄን ምርጫ ቦርድ እንዲያው አድርገናል። በምን ምክንያት ነው አራት ሰዎች ከዚህ ከማጆሪቲ ኃይል በተለየ መንገድ እውቅና ተሰጥቷቸው የሚቀጥሉት? የመረጣቸውን አካል አናቅም ብለው የሚቀጥሉበት ምንም መንገድ የለም። ካስፈለገ መባል ያለበት ሂዱና የውስጥ ችግራችሁን አብራችሁ ፍቱ። አራት ሰው ሆናችሁ እውቅና ልሰጣችሁ አልችልም ነው። እኛም ደግሞ የምንሰራው ነገር ስህተት ካለ ማጆሪቲ ናችሁ አውቃችኋለሁ፣ ግን በአሰራር ሂደት ይህን ስህተት አይቻለሁ አርሙ ነው መባል ያለበት። አሁን ግን እየተባለ ያለው እንደዛ አይደለም፣ አናቃችሁም ነው እየተባለ ያለው። ስለዚህ በእኛ እምነት ምርጫ ቦርዱን ምክንያት የሚያሳጣ ውሳኔ ተወስኗል ብለን እናምናለን። ከዚህ በኋላ ምን እንደሚል አናቅም፣ እንሰማለን። ያን አይተን ደግሞ መስጠት የሚገባንን ውሳኔ እንቀጥላለን።
ይሄኛው ስብሰባ የተጠራው በፓርቲው ሕገ ደንብ መሰረት ከአንድ ሶስተኛ በላይ የምክር ቤቱ አባላት ባቀረቡት ጥያቄ መሆኑንም የፓርቲው ፕሬዝዳንት ሆነው እንደተመረጡ የተገለጸው አቶ አዳነ ታደሰ አብራርተዋል።
አንቀጽ 22.1 ላይ እንደተጠቀሰው የብሔራዊ ምክር ቤቱ መደበኛ ስብሰባ በአራት ወር አንድ ጊዜ ይሆናል። ሆኖም የሥራ አስፈጻሚ ኮሚቴ ሲወስን ወይም ከመከር ቤቱ አባሎች አንድ ሶስተኛዎቹ ሲጠይቁ የምክር ቤቱ ልዩ ወይም አስቸኳይ ስብሰባ ሊጠራ ይችላል። ስለዚህ በዚህ መንገድ ነው።
አዎ ይሄ የተደረገው ለምንድን ነው? ለምሳሌ ሥራ አስፈጻሚው ከማዕከላዊ ምክር ቤቱ የተለየ ሐሳብ ይዞ ስብሰባ እንዳይጠራ ቢፈልግ ምክር ቤቱ ጥቅሙን ማስጠበቅ ስላለበት ነው በፔቲሽን ስብሰባ መጥራት እንዲፈቀድ የተደረገው። ስለዚህ የዚህ ፓርቲ ሊቀመንበር የሆነ ወይም ሥራ አስፈጻሚ የሆነ አካል ስብሰባ አልጠራም ብሎ የብሔራዊ ምክር ቤቱን እንቅስቃሴ ማገድ አይችልም። ብሔራዊ ምክር ቤቱ አንድ ሶስተኛ ፔቲሽን አስፈርሞ መጥራት ይችላል። ስለዚህ በዛ አንቀጽ መሰረት የተካሄደ ነው።
የፓርቲው ህጋዊ አመራር ስለመሆናቸው የምርጫ ቦርድ ወቀና እንዳላቸው የተናገሩት ዶክተር ጫኔ ከበደና ሌሎች የሥራ አስፈጻሚ ኮሚቴ አባላት በተናጠል በሰጡት መግለጫ የብሔራዊ ምክር ቤቱን ስብሰባ እንደማያውቁት ነው የገለጹት። የፓርቲው የሥራ አስፈጻሚ ኮሚቴ አባል አቶ ዋሲሁን ተስፋዬ ይሄንኑ ነው ያንጸባረቁት።
የፓርቲው ደንብ አንቀጽ 12(4) በግልጽ እንደሚያስቀምጠው የብሔራዊ ምክር ቤት ልዩ መደበኛ አስቸኳይ ስብሰባዎች በሥራ አስፈጻሚ ይጠራል ይላል። ከዛ ውጪ ግለሰቦች ተሰብስበው የብሔራዊ ምክር ቤት የሚመስል ስብሰባ እናርግ ቢሉ ህገወጥ ነው የሚሆነው። በአንድ ሶስተኛ ሰበሰብን አሉ። አሁን ለምሳሌ ትላንት ብሔራዊ ምክር ቤት የሚጠራባቸው ሶስት መንገዶች አሉ በአንቀጽ 22(1). አንደኛ የብሔራዊ ምክር ቤቱ መደበኛ ስብሰባ ሲደርስ በየአራት ወሩ፣ ሁለተኛ ብሔራዊ ምክር ቤቱን ስራ አስፈጻሚ ሲጠራ፣ ሶስተኛ ብሔራዊ ምክር ቤቱ በአንድ ሶስተኛ ፊርማ የብሔራዊ ምክር ቤት አባላት ፈርመው ብሔራዊ ምክር ቤት ይጠራልን ብለው ለስራ አስፈጻሚው ሲያቀርቡ ስራ አስፈጻሚው ቦታና ጊዜ ወስኖ ይጠራላቸዋል ይላል። ይሄ ደንቡ ላይ በግልጽ የተቀመጠ ነው። ላለፉት 18 ዓመታት የፓርቲ አባላት ነን ብለው ደንቡን ታቅፈ ያሉ ሰዎች ይሄንን ደንብ ማክበርም ማስከበርም ካልቻሉ ምንም ልናረግ አንችልም። አንቀጽ 12(4) ብሔራዊ ምክር ቤቱ መደበኛ ስብሰባ ልዩና አስቸኳይ ስብሰባዎችን ስራ አስፈጻሚ ኮሚቴ ይጠራል ይላል። የብሔራዊ ምክር ቤትን አጠራር በተመለከተ የፓርቲውን ብሔራዊ ምክር ቤት ስብሰባ በተመለከተ አንቀጽ 22 የብሔራዊ ምክር ቤት መደበኛ ስብሰባ በአራት ወር አንድ ጊዜ ይሆናል። ሆኖም የስራ አስፈጻሚ ኮሚቴው ሲወስን ወይም ከምክር ቤቱ አባላት አንድ ሶስተኛ ሲጠይቁ የምክር ቤቱ ልዩ ወይም አስቸኳይ ስብሰባ ሊጠራ ይችላል ይላል። ወረድ ብሎ አንቀጽ 22(2) ላይ የብሔራዊ ምክር ቤቱ ስብሰባ የስራ አስፈጻሚ ኮሚቴው በሚወስነው ቦታና ጊዜ ይካሄዳል ይላል። አለቀ። ከዚህ ውጪ ሊጠራ የሚችል የብሔራዊ ምክር ቤት ስብሰባ ስራ አስፈጻሚው ሳያውቀው ሊጠራ የሚችል የብሔራዊ ምክር ቤት ስብሰባ በኢዴፓ ውስጥ የለም፣ ሊኖርም አይችልም ወደፊት።
የፓርቲው ፕሬዝዳንት ዶክተር ጫኔ ከበደም የትናንቱ ስብሰባ ደንብ የተከተለ አይደለም ሲሉ አብራርተዋል።
እነሱ ባሉት አብላጫው ድምጽ የኛ ነው፣ ስለዚህ መሰብሰብ እንችላለን፣ በየትኛውም ጊዜ መሰብሰብ እንችላለን የሚለው መከራከሪያ ነጥባቸው ሊሆን አይገባም። መሆን ያለበት እኛ ስራ አስፈጻሚ ቦታና ጊዜ አመቻችተን እንዲጠራ ምናደርገውና ምን ጠራው ብሔራዊ ምክር ቤት ነው ትክክለኛና ደንቡን የተከተለ ሊሆን የሚችለው። እንደዛ አድርገን በምን ጠራው መድረክ ሁላችንንም የስራ አስፈጻሚ አባላት ደንቡን ተከትሎ አወርደናል ብለው ቢሉ የብዙሃን ድምጽ ከሆነ እንቀበለዋለን፣ ምንም ጥርጥር የለውም። ነገር ግን ደንቡን ባለመከተላቸው ያንን ስራ አስፈጻሚ የተሰጠውን ስልጣን ወደ ጎን ትተው የወሰኑት በመሆኑ ነው እኛ ደንብ ይከበር ይላል እስካሁን ድረስ በሽምግልናም በተለያየ መንገድም የመጣንበት። አሁንም ደንቡ እስኪከበር ድረስ ትክክለኛው መስመር ላይ እስኪገቡ ድረስ የጠቅላላ ጉባኤን ውሳኔ እንዲቀበሉ እስከ ጠቅላላ ጉባኤው ድረስ ደንቡን የማስከበር ስራ እየሰራን ነው የምንሄደው፣ እንቀጥልበታለን።
የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ ትናንት የተካሄደው የብሔራዊ ምክር ቤት ስብሰባ ቃለ ጉባኤና ውጤት እንደደረሰው አረጋግጧል። በስልክ ያነጋገርኳቸው የቦርዱ ቃል አቀባይ አቶ ተስፋ ለማባይ አብርሃ ይህንኑ ነው ያብራሩት።
እንደተባለው የተካሄደውን ስብሰባ ወደ ቦርዱ ገብተዋል፣ ወደ ቦርዱ ጽህፈት ቤት ገብተዋል። ስለዚህ
ቃለ ጉባኤው ማለት ነው?
አዎ ቃለ ጉባኤው። ስለዚህ በህገ ደንባቸው መሰረት ያ ስብሰባ ተካሂደዋል ወይስ አልተካሄደም የሚለውን ነገር እንደገና በፖለቲካ ፓርቲዎች ምዝገባ አዋጅ ማለን ከዚህ አንጻር ቦርዱ ይመረምራል። ከመረመረ በኋላ ውሳኔውን ያሳውቃል ማለት ነው።
በምን ያህል ጊዜ ነው ብዙ ጊዜ እንደዚህ አይነት ውሳኔዎች የሚያሳውቀው ቦርዱ? አቶ ተስፋለም የሚታወቅ ነገር ከሆነ
ከዚህ በፊት እንዳደረግነው ነው። ያው ከዚህ በፊት ከሶስት ሳምንት በፊት እንደዚህ ደብዳቤ አስገብተው ነበረ። ስለዚህ በዛ ጊዜ በአጭር ጊዜ ውስጥ ነው ውሳኔውን ያሳወቅናቸው። አሁንም ደግሞ ልክ እንደዛው በአጭር ጊዜ ውስጥ ውሳኔውን የምናሳውቅ ይሆናል ማለት ነው።
የትናንትናውን የብሔራዊ ምክር ቤት ስብሰባ የመሩት አቶ ልደቱ አያሌው ናቸው፣ የቀድሞው የፓርቲው ፕሬዝዳንትና መስራች። ምርጫ ቦርድ አብላጫው የምክር ቤቱ አባላት ያሉበትን ቡድን ትቶ ከጥቂቶች ጋር እየሰራ ነው፣ ሁኔታውን በትክክል አይደለም እየተመለከተ ያለው፣ ይሄን ስብሰባ የሚያካሄድ ነው አስተያየታቸውን በበጎነት ለመመልከት ነው እንጂ ቀደም ሲልም በትክክል ነበር የተካሄደው፣ ቀደም ሲል የተካሄደው ስብሰባና ምርጫ ማለታቸው ነው ብለዋል። ምንድን ነው የእርሱ አስተያየት? የመጨረሻ አድርገዋል ይህንን።
የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎቻችን ጠንካራ ሆነው በህገ ደንባቸው መሰረት እንዲጓዙ ቦርዱ ጥረት ያደርጋል፣ የተለያዩ ስልጠናዎችን ይሰጣል። በሀገራችን ወደ 61 የፖለቲካ ፓርቲዎች አሉ። እነዚህ 61 የፖለቲካ ፓርቲዎች ቦርዱ የሚደግፋቸው፣ የሚከታተላቸው፣ የሚቆጣጠራቸው በህገ ደንባቸው መሰረት ጉባኤዎች አካሂደዋል ወይስ አላካሂዱም፣ የአመራር ሽግሽግ አካሂደዋል ወይስ አላካሂዱም የሚለውን ነገር በሙሉ ይቆጣጠራል። ከዚህ አንጻር ያለፈው የነበረው ደብዳቤ ያው እንደሚታወቀው የብሔራዊ ምክር ቤቱ 25 አባላት ነው ያሉት የኢዴፓ ብሔራዊ ምክር ቤት። ከነዛ በቃለ ጉባኤ ተደግፎ የመጣ 14 የምክር ቤት አባላት እንዳሉ የሚል ነበረ። ከ14ቱ አንደኛው የኦዲትና ኢንስፔክሽን ኮሚቴ አባል ነው። አንደኛው ደግሞ ከዚህ በፊት ኢዴፓ ለብሔራዊ ምርጫ ቦርድ ያስገባው የብሔራዊ ምክር ቤት አባላት ስም ዝርዝር ስሙ የለም፣ አልተጠቀሰም። ስለዚህ ቦርዱ ምንድን ነው ያደረገው? ያው ህጉ ምንድን ነው የሚለው ማንኛውም ፖለቲካ ፓርቲ የአመራር ለውጥ ሲያደርግ ለቦርዱ ወዲያውን ማስታወቅ አለበት ነው የሚለው። ስለዚህ መቀየራቸው አይደለም እኛ ትክክል አይደለም ያልነው፣ ቦርዱ አላወቀውም። ስለዚህ ቦርዱ የሚያውቀው ስለሆነ 12 የምክር ቤት አባላት ብቻ ነው የተሳተፉት። ከ25ቱ 12ቱ ደግሞ ከተሳተፉ በህገ ደንባቸው በራሳቸው ህገ መንግስት ህገ ደንብ መሰረት ምልአተ ጉባኤ አልተሟላ ማለት ነው። ስለዚህ ቦርዱ እውቅና አይሰጠውም የሚል ነው። ስለዚህ አሁንም ቢሆን ማለት ነው አሁንም ቢሆን በህገ ደንባቸው መሰረትና በፖለቲካ ፓርቲዎች ምዝገባ አዋጅ መሰረት ከተካሄደ ፖለቲካ ፓርቲዎቻችን በህገ ደንባቸው እንዲሄዱና በዛም ልክ ነው እኛም መልስ የምንሰጠውና ይሄ አድልዎ ምን የሚባለውን ነገር አይ ቲንክ ትክክለኛ ነው ብዬ አላስብም።
በኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ አመራሮች መካከል የተፈጠረው ውዝግብ ከገዢው ፓርቲ ኢህአዴግ ጋር እየተካሄደ ያለውን ድርድር መነሻ ያደረገ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የመጽሔቱ ቀዳሚ ርዕስም እዚያው አዲስ አበባ ያቆየናል። የፌዴራሉ ጠቅላይ አቃቢ ሕግ በኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር በዶክተር መረራ ጉዲና ጉዳይ ላይ በአስር የመረጃ ማከማቻ ሲዲዎች ላይ የተቀረጸ ተጨማሪ ማስረጃ ለፍርድ ቤቱ ማቅረቡ ተገለጠ። የተከሳሹ ጠበቃ ተቃውሟቸውን ለፍርድ ቤት ማቅረባቸውን ተናግረዋል። ፍርድ ቤቱ በዚሁ ክርክር ላይ ታህሳስ 19 ብይን ለመስጠት ቀጠሮ መያዙን የአዲስ አበባው ዘጋቢያችን መለስካቸው አምሃ ከአዲስ አበባ በላከው ዘገባ ጠቅሷል። ዝርዝሩ ቀጥሎ ይቀርባል።
ጠቅላይ አቃቢ ሕግ በዶክተር መረራ ጉዲና ላይ 10 የሲዲ የድምፅ ከምስል ተጨማሪ ማስረጃ እንዳሉት በመግለጽ ጉዳዩን ለያዘው ፍርድ ቤት አመለከተ። አቃቢ ሕግ ቀደም ሲል ህዳር 22 ቀን 2010 ዓ.ም በዋለው ችሎት እስከ ዕለቱ ድረስ በኦፌኮ ሊቀመንበር በዶክተር መረራ ጉዲና ላይ ያቀረበው የምስክሮችም ሆነ ሌሎች የሰነድ ማስረጃዎች በቂ መሆናቸውን በመግለጽ ፍርድ ቤቱ በተከሳሽ ላይ ይከላከል የሚል ብይን እንዲሰጥለት ጠይቆ የነበረ ቢሆንም አሁን ያቀረባቸው 10 የድምፅ ከምስል ማስረጃ ሲዲዎች አያይዞ ያስገባው ማመልከቻ ግን ይህን የሚቃረን ይመስላል። ከዶክተር መረራ ጉዲና ጠበቆች አንዱ አቶ ወንድሙ ኢብሳ የማመልከቻውን ይዘት ባጭሩ አንብበውልኛል።
በወቅቱ ክሱ ሲቀርብ ለችሎት የማስረጃውን አይነት ከመጥቀስ ባለፈ የሲዲ ማስረጃውን እንዳለን አላቀረብንም። ይህን ያደረግንበት ምክንያት በሲዲ ላይ ያለው መልእክት ወንጀል እንዲፈጸም የሚቀሰቅስ ስለሆነ ማስረጃውን ማያያዝ አልቻልንም። ሆኖም ፍርድ ቤቱ በተለመደው አሰራር መሰረት የሰው ምስክር ሰምቶ ከጨረሰ በኋላ ገላጭ ማስረጃዎችን በችሎት አስቀርቦ የሚመዝን መሆኑን በመገንዘብ አሁን ማስረጃዎቹን አቅርበናል። ስለዚህ ፍርድ ቤቱ ማስረጃዎቹን ተቀብሎን ግራቀኙ ባለበት በችሎት ማስረጃውን እንዲመለከትልን በተራ ቁጥር 5 የተጠቀሱትን 10 የሲዲ ማስረጃዎች ከዚህ ሸኝ ደብዳቤ ጋር አያይዘን ልከናል። ምረ ቤቶታ እኛ በሌለንበት ከሳሽም የከሳሽ ጠበቆችም በሌሉበት በዳኞቹ ቢሮ ወይም ጽህፈት ቤት በኩል ቀረበ።
አቶ ወንድሙ ለቪኦኤ እንዳስረዱት ይህ የህግ አግባብ የለውም ባይ ናቸው።
የአቃቤ ህግ አቤ በመመልከቻ ላይ ማስረጃውን ጠቅሶ ፍርድ ቤቱን የሰው የሰነድ ገላጭ ማስረጃ እና እግዚቱን ማስረጃ መርምሮ እንዲሰጠን በችሎቱ ላይ ጠይቀዋል ያለው ትክክል አይደለም፣ ውሸት ነው ያልተባለ ነው። ምንድነው አቃቢ ህግ ፍርድ ቤቱ ላይ የጠየቀው የሰነድ ገላጭ ማስረጃና እጅቱን ማስረጃ መርምሮ ብይን ይሰጥልኝ አላለ። በእለቱ በችሎቱ ላይ የነበረው አቃቢ ህግ ያመለከተው ነገር ብሎ ቀሪዎቹን ሁለት የሰው ምስክሮች አንፈልጋቸውም፣ በተሰማው ማስረጃ መሰረት አንደኛ ተከሳሽ እንዲከላከሉ ብይን ይሰጥልኝ ብቻ ነበር ብሎ ያመለከቱ። ይህ እውነት ሆኖ ሳለ አቃቢ ህግ 13 ቀን ቆይቶ በ5/04/2010 በጻፈ መመልከቻ 10 ሲዲዎቹ ያቀረበው አቶ ቤቶታ የህግ አግባብም የለውም በወንጀል መቀጫ ስነ ስርዓታዊም ያልሆነ አቤቶታ ነው። ስለዚህ ውድቅ ሊደረግ ይገባል።
አቶ ወንድሙ በተጨማሪም እንዳሉት ከሆነ በመደበኛ የወንጀል ህግ የማስረጃ አቀራረብ መሰረት የአሁኑን የአቃቢ ህግን የማስረጃ አቀራረብ አጥብቀው ይቃወማሉ።
ዶክተር የተከሰሱት በሽብር ወንጀል ሳይሆን በመደበኛ ወንጀል ነው። በመደበኛ ወንጀል ላይ ፍርድ ቤቱ ወይም ደግሞ አቃቢ ህግ ለፍርድ ቤቱ የሚያቀርበው ክስ ማስረጃ የሰውም የሰነድም ይሄ በለወሳ ሳይሆን ወይም ደግሞ በዝምታ ወይ ደግሞ እንደ ሽብር ክስ ይደበቅልኝ አይልም። በግልጽ ቋንቋ አመልክ ያመለክታል። አሟልቶ ለፍርድ ቤት የደረሰው ኮፒ ምን እንደሆነ ይደርሳል። ይሄ ለቅስቀሳ ያውላል የሚባለው የመደበኛ ወንጀል ክስ ጠባይ አይደለም። የሽብር ክስ ቢሆን እንደዛ ይባላል። ዶክተር የተከሰሱበት በህጋዊ መድረክ ላይ ያደረጉት ነው።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት በዚህ ክርክር ላይ ቀደም ሲል ብይን ሊሰጥበት ከነበረው ከታህሳስ 25 ቀን 2010 ዓ.ም በፊት ለታህሳስ 19 ቀን 2010 ዓ.ም ውሳኔውን ሊያሰማ ቀጠሮ እንደያዘ አቶ ወንድሙ ኢብሳ ለቪኦኤ ተናግረዋል። የፌዴራል ጠቅላይ አቃቢ ሕግ የካቲት 16 ቀን 2009 ዓ.ም ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ባቀረበው የክስ ማመልከቻ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናን ጨምሮ በዶክተር ብርሃኑ ነጋ፣ በአቶ ጀዋር መሐመድ፣ ኢሳት የኢትዮጵያ ሳተላይት ቴሌቪዥንና ኦሮሞ ሚዲያ ኔትወርክ ላይ የወንጀል ክስ መስርቶባቸዋል። ከዶክተር መረራ ጉዲና በስተቀር የሌሎች ተከሳሾች ጉዳይ የሚታየው በሌሉበት እንደሆነ አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ዛሬ አውሮፓውያን የክርስቶስ የልደት በዓል ብለው የሚያከብሩበት ዕለት ነው። መቼም ሮም ስትኖር እንደ ሮማውያን አይደል?
ልክ ነው። በዓለም ዙሪያ የተከበረ ነው። እንኳን አብሮ አደረሰን። አዲሱ
ተከብራለህ
በምርጫም በቅድም ባልከውም አጋጣሚም እንድናከብር የሆነ ይመስለኛል። እኛ ብቻ እንሰራለን እንጂ ዛሬ የረፍት ቀን ነው። በአብዛኛው የመንግስት መስሪያ ቤቶች ተዘግተዋል። ከተማው አየሩ ገና ነው የሚሸተው። ቀደም ብሎ ካሉት ቀናት ጀምሮ
ምን ያደርጋል፣ ቡና የምንገዛበት ቦታ ሁሉ ተዘግቷል።
ሁሉ ተዘግቷል። ምናልባትም ሙሉ በሙሉ የንግድ ተቋማት ጨርሶ ከሚዘጉባቸው ሁለት በዓላት አንዱ ነው ይሄ። ታዲያ ለሁሉም በሙዚቃው እንደርደር። ሙዚቃ የጀመረ ይመስላል። የገና ሙዚቃ ነው የመረጥኩት። አዲሱ የባህላዊ የፖፕ የጃዝ በጣም ዘርፈ ብዙ ናቸው እንደምታውቀው፣ የገና ዜማዎች ስልቱ ትልቅ ቦታም ስለሚሰጠው። ዛሬ ግን የመረጥኩት ወደ ዘመናዊ የሚያቀርቡ ናቸው። ኩል ኤን ደ ጋንግ ናቸው። ሆም ወደ ሆሊዴይ ይላሉ።
ሁል ብያለሁ ነ
ዜማዎች Cool and the Gang, Home for the Holidays, በሚል የተጫወቱትን ነበር ያሰማናችሁ። Christmas Carol በመባል የሚታወቁትን በርካታ የጊዜውን ሙዚቃዎች አንዳቸውን ወደ ኋላ ላይ እንሞክራለን ጊዜ እንደበቃን አድማጮች። ከምሽቱ 3 ሰዓት ከ30 ያመለክታል የስቱዲዮ ሰዓታችን። ቀደም ብለን ልናሰማ ካልቻልናቸው የሰዓቱ ዜናዎች ባጫጭሩ አዲስ አበባ
አንድ ሁለቱን ዋናዎቹ ልድገምና የሮማ ወርሰ ሊቃነ ጳጳሳት አባ ፍራንሲስ በኢየሩሳሌም ሰላም፣ በኮሪያዋ ባህረ ገብ መሬትም መረጋጋት እንዲሆን የሰላም ጥሪ አሰሙ። ሶማሊያ ውስጥ የሚገኘው የነውጠኛ ቡድን አልሻባብ አማጽያን ለኬንያ፣ ለዩናይትድ ስቴትስና ለሶማሊያው መንግስት ሰልለዋል ያሏቸውን አንድ የ16 ዓመት ልጅ ጨምሮ አምስት ሰዎችን በመግደላቸው ተነገረ። የፔሩ ፕሬዚዳንት ፔድሮ ፓብሎ ኩዥንስኪ በሰብአዊ መብት ረገጣና በሙስና የተወነጀሉትንና 25 ዓመት የተፈረደባቸውን የቀድሞውን አምባገነን መሪ አልቤርቶ ፉጂሞሪን ምህረት ሰጥቷቸው ከፕሬዚዳንት ኩዥንስኪ ቢሮ ትናንት እሁድ ማምሻው ላይ ይፋ በሆነ መግለጫ መሠረት ምህረቱ የተሰጠው ከሰብአዊነት አኳያ ሲሆን መሠረቱም ፉጂሞሪ በማይድን ህመም እንደተያዙ የቀረበው መረጃ መሆኑ ተመልክቷል። ፓኪስታን በስለላ ተኩስ የተፈረደበት ህንዳዊው ቤተሰቡ እንዲጎበኘው የፓኪስታን መንግስት ከሰብአዊ አኳያ በሚል ጉብኝቱን ፈቀደ የሚሉ ዋና ዋናዎቹ ናቸው።
አድማጮች ሁለተኛውን የስርጭታችን አጋማሽ ቀደም ብሎ በተሰሙት ርዕሰ ዜናዎች ጀምረናል። አሁን የሳምንቱ ስፖርት ዝግጅት ነው ሰዓቱ። የዛሬውን ሳምንታዊ ስፖርት ጥንቅር ታዲያ ያሰናዳልን የአዲስ አበባው ተባባሪ የስፖርት አዘጋጅ ገዛኸኝ ጽዮን መስቀል ነው። ሰለሞን ክፍሌ ረፍት ላይ ነው። አሁን ስፖርት።
የሀገር ውስጥ የእግር ኳስ ዜናውን አስቀድሜ ያለሁ የኢትዮጵያ ፕሪምየር ሊግ ሰባተኛ ሳምንት ጨዋታዎች በአዲስ አበባና በክልል ከተሞች ተካሂደዋል። እዚህ አዲስ አበባ ላይ ደደቢትና ቅዱስ ጊዮርጊስ ተጋጣሚዎቻቸውን በሰፊ የግብ ልዩነት አሸንፈዋል። ደደቢት ሲዳባ ቡናን 5-2 በረታበት ጨዋታ የደደቢቱ አቤል ያለው ከአምስቱ ሶስቱን አግብቷል። ኮትሮም የተዳከመበት ምክንያት ምንድን ነው ተብለው የተጠየቁት የሲዳማ ቡና አሰልጣኝ አለማየሁ አባይ ልምድ ያላቸው ተጫዋቾች ቡድኑን በመልቀቃቸው ለመዳከማችን አብይ ምክንያት ሆኗል ብለዋል። ቅዱስ ጊዮርጊስ አርባ ምንጭ ከነማን 3-2 ረቷል። ኢብራሂም ፎፋና፣ አብዱልካሪም ሚኪና ምንተስኖ ታዳነ ለጊዮርጊስ ጎሎቹን አስቆጥረዋል። የአርባ ምንጭ ከተማ አሰልጣኝ ጸጋዬ ኪዳነ ማርያም ከጨዋታው በኋላ የሚከተለውን ተናግረዋል።
በእኛ ሜዳ ላይ የነበሩ የማርኪንግ ስህተቶች ዋጋ አስከፍሎ ለማለት ይችላሉ። እንደ ቡድን ስናየው እንግዲህ ታይምና ስፔሱን ከመዝጋት አኳያ ግን ቡድናችን በዛሬው ዕለት ጥሩ ነበር ማለት ይችላሉ። ከሌላው ጊዜ የተሻለ ማለት ነው። በተጋጣሚያችን በቅዱስ ጊዮርጊስ በኩል ያው ከምንም የበለጠ ልምዳቸውና የጎል አጨራረሳቸውን ተጠቅመው ያው አሸንፈውናልና ውጤቱ እንግዲህ በጸጋ ተቀብለናል።
በክልል ከተሞች መከላከያ ከሜዳ ውጪ ወልዋሎ አዲግራት ዩኒቨርሲቲን በምን ያህል ወንድሙ ጎል 1-2 አሸንፎ ደረጃውንም አሻሽሏል። ሐዋሳ ላይ ሐዋሳ ከነማ ድሬዳዋ ከነማን 1-2 አሸንፏል። ሌሎች ጨዋታዎችም ተካሂደዋል። ዛሬ ጅማ ላይ ጅማ አባ ጅፋርና ኢትዮጵያ ቡና ይጫወታሉ። ፕሪሚየር ሊጉን ደደቢት በ13 ነጥብ መምራት ጀምሯል። ወደ ናይጄሪያ ሄደን ከ17 ዓመት በታች የሴቶች የዓለም ዋንጫ ማጣሪያን እንመለከታለን። የናይጄሪያና ኢትዮጵያ ከ17 ዓመት በታች ሴቶች እግር ኳስ ቡድኖች የመልስ ማጣሪያቸውን አድርገው ያለ ግብ 2-2 ተለያይተዋል። ቀደም ሲልም አዲስ አበባ ላይ 1-1 ተለያይተው ስለነበር ከሜዳው ውጪ ባገባ በሚለው የእግር ኳስ መርህ መሰረት የናይጄሪያ ከ17 ዓመት በታች ብሔራዊ እግር ኳስ ቡድን ወደ ቀጣይ ማጣሪያ ሲሸጋገር ትንንሾቹ ሉሲዎች ከማጣሪያው ውጪ ሆነዋል። ከናይጄሪያ ወዲህ ወደ ጎረቤት አገር ኬንያ ስንመለስም በኬንያ አስተናጋጅነት 9 ቡድኖች ለሁለት ሳምንት ሲፋለሙበት የከረመው 39ኛው የምስራቅና መካከለኛው አፍሪካ ዋንጫ የፍጻሜ ጨዋታ እናገኛለን። የአስተናጋጅ ሀገር የኬንያ ብሔራዊ ቡድን የዛንዚባር አቻውን 3-2 አሸንፎ ሻምፒዮን መሆኑን አረጋግጧል። ሁለቱ ቡድኖች መደበኛውንና ተጨማሪውን 120 ደቂቃ 2-2 በመፈጸማቸው በመለያ ምት ነው የኬንያ ብሔራዊ ቡድን ማሸነፍ የቻለው። የኬንያ ግብ ጠባቂ ፓትሪክ ማታሲ 3 የፍጹም ቅጣት ምት በማዳኑና ቡድኑን ለድል ማብቃቱ የውድድሩ ኮከብ ሆኖ ተመርጧል። የኡጋንዳ ቡድን ቡሩንዲን 2-1 በመርታት 3ኛ ሆኗል። በደረጃ ሰንጠረዡ ከ9 ቡድኖች 6ኛ ሆኖ የጨረሰው የኢትዮጵያ እግር ኳስ ቡድን ዋሊያዎቹ ማጣሪያውን ተሸንፎ መመለሱ ይታወሳል። ሌሎች የዓለም አቀፍ ውድድሮች ውጤቶችን ከጊዜ አንጻር ስንመለከትም በዩናይትድ አረብ ኤሚሬትስ የተካሄደው የዓለም ክለቦች እግር ኳስ ሻምፒዮና የአውሮፓው ተወካይ ሪያል ማድሪድ የደቡብ አሜሪካ ተወካዩን ግሬሚዮን 1-0 በመርታት ሪያል ማድሪድ ለ3ኛ ጊዜ የዓለም ክለቦች ሻምፒዮን ሆኗል። ለስፔኑ ሪያል ማድሪድ ብቸኛዋን ግብ ያስቆጠረው የዓመቱ የዓለማችን ኮከብ ክርስቲያኖ ሮናልዶ ነው። ግሬሚዮ የብራዚል ክለብ ነው። ከአውሮፓ ታላላቅ ሊጎች የስፔን ላሊጋ 18ኛ ሳምንት ጨዋታውን መሪው ባርሴሎና መሪነቱን አስፋፍቶና ጠናክሮ ቀጥሎበታል። ነጥቡንም 42 ያደረሰበትን ጨዋታ ዲፖርቲቮ ለከረውኛን 4-0 በመሸኘት ነው። ለባርሳ ሁለቱን ሱዋሬዝ ሁለቱን ፖሊንሆ አስቆጥረዋል። ሊዮኔል ሜሲ ፍጹም ቅጣት በበረኛ የተመለሰበት ከመሆኑም በፊት 3 የግብ ሙከራዎች በግብ ቋሚና አግዳሚ ገጭተው መክሸፋቸው የጨዋታው ክስተት ነው ተብሎ ተዘግቧል። የጎል አግዳሚና ቋሚ የበረኞች የቅርብ ጓደኞች ወዳጆች ናቸው ይባላል። የባርሴሎና ተከታይ ቫሌንሺያ በኤባር 2-1 በመሸነፉ 1 ደረጃ ዝቅ ማለት ተገዷል። ሌሎች ጨዋታዎችም ተካሂደዋል። ባርሴሎና በ42፣ አትሌቲኮ ማድሪድ በ36፣ ቫሌንሺያ በ34 ከአንደኛ እስከ 3ኛ ደረጃ ሲይዙ 1 ተስተካካይ ጨዋታ ያለው ሪያል ማድሪድ በ31 አራተኛ ነው። ሊዮኔል ሜሲ በ14 ጎል እስካሁንም የበላይነቱን እንደያዘ ነው። በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲን የሚያቆመው አልተገኘም። በዚህኛው ሳምንትም በቶተንሃም ሆትስፐር ላይ 4 ጎል ቆጥሮበታል። ራሂም ስተርሊንግ ከአራቱ ሁለቱን አግብቷል። ሊቨርፑል በቦርንማውዝን 4-0፣ ማንቸስተር ዩናይትድ ዌስት ብሮምን 2-1 አሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዡም ማንቸስተር ሲቲ በ52 መሪነቱን ሲይዝ፣ ማንቸስተር ዩናይትድ በ41፣ ቼልሲ በ38 ሁለተኛና ሶስተኛ ናቸው። በእኔ በኩል ያለው ይኸው ነው።
ገዛኸኝ ጽዮን መስቀልን ለስፖርት ዝግጅቱ እናመሰግናለን። ዛሬ ብቻውን ነው አዲሱ ገዛኸኝ
ብቻውን ነው። ደግሞ ብዙ ነጥቦች፣ ብዙ የእግር ኳስ ውድድሮች ተነካክቷል እና በጣም ጥሩ ዝግጅት ነው።
እናመሰግናለን። አድማጮች የምትከታተሉት በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ወደ ሳምንታዊ የአፍሪቃ ነክ ርዕሶች ውይይት ወደ ተዘጋጀበት ክፍለ ጊዜ እናልፋለን።
ቀደም ሲል እንደገለጠው የአፍሪካ ነክ ርዕሶች ሳይሆን ውይይት የተካተተበት ዝግጅት ነው ቀጥሎ የሚቀርበው። ኢትዮጵያ ውስጥ በኦሮሚያና በሶማሊያ ክልል ተወላጆች መካከል የሚካሄደው ግጭት አላቆመም። ከሁለቱም በኩል ብዙ ሰዎች እንደተገደሉና ብዙ ቤቶችም እንደተቃጠሉ ተዘግቧል። በዩኒቨርሲቲ ተማሪዎች መካከልም ብሔር ተኮር ግጭት ተከስቷል። ይህንና ተያያዥ ጉዳዮችን በሚመለከት ሀሳባቸውን እንዲሰጡበት የተጋበዙ ሰዎች አሉ። ምክንያቱ ምን ሊሆን እንደሚችልና መፍትሄ የሚሉትንም እንዲጠቁሙን የተጋበዙት አቶ ሙላቱ ገመቹ፣ አቶ ልደቱ አያሌውና ዶክተር መሐሪ ረዳኢ ናቸው። ቅዳሜ ዕለት የመጀመሪያው ክፍል ተላልፏል እንደምታስታውሱት። ዛሬ ደግሞ የመጨረሻውን ክፍል ነው የምናቀርበው። አቶ ልደቱ የኢትዮጵያውያን ዲሞክራሲያዊ ፓርቲ የብሔራዊ ምክር ቤት አባል ሲሆኑ፣ ዶክተር መሐሪ ረዳኢ በአዲስ አበባ ዩኒቨርሲቲ የሕግ መምህር፣ አቶ ሙላቱ ገመቹ ደግሞ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር እንዲሁም በኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ምክትል ሊቀመንበር እና የህዝብ ግንኙነት ኃላፊ ናቸው። ከአዳነች ፍሳዬ ጋር ነው የተወያዩት።
እኛ በኢትዮጵያ ታሪክ በተማሪዎች መካከል እንዲህ እስከ መገዳደል ድረስ እንዳውም ከፎቅ እስከ መወርወር ቀጥቅጦ እስከ መግደል ድረስ ተማሪዎችን ያልተለመደ ነው። ይሄ ምን አመጣው ነው እንግዲህ ዋናው ነገር። እኛ የምናውቀው የኢትዮጵያ ተማሪዎች ታሪክ ለራሳቸው ብሔር ሳይሆን እንዳውም ዋልልኝ መኮንን ከአማራ ብሔር ነው። ያኔ እንግዲህ የአማራ ገዢ መደብ የነበረበት ጊዜ ነው። ግን በኦሮሞ ህዝብ ላይ ይደርስ የነበረውን ጭቆና መሰረት በማድረግ መሬት ላራሹ ይያሉ ብሔር ብሔረሰቦች ራሳቸውን ያስተዳድሩ ይያሉ ህይወታቸውን የሰጡበት ሁኔታ ነው ያለው። የኢትዮጵያ ተማሪዎች ዩኒቨርሲቲም ሆኖ የሁለተኛ ደረጃ ተማሪዎች ከዳር እስከ ዳር በሀገሪቱ ለውጥ ለማምጣት ያለውን ገዢ መደብ አብረው መታገል እንጂ እርስ በራሳቸው ሲገዳደሉ ሰምተንም አይተንም አናቅም። በዚህ ላይ እንግዲህ ያላችሁን አስተያየት ብትገልጹልን። ወደ ዶክተር መሐሪ ልመለስ።
እሺ፣ አመሰግናለሁ። ይሄ እንግዲህ የተማሪዎቹ ጉዳይ ቅድም ከአቶ ልደቱ ጋር የምስማማው ነገር ላለፉት 26 ዓመታት እዚህ ሀገር ልዩነት ነው ሲሰበክ የኖረው። የጋራ ታሪክ የሌለን ይመስል የሚለያዩን ነገሮች፣ የተዛባ የታሪካችን ግንኙነት ነበር ጎልቶ ሲወጣ የነበረው። ኢትዮጵያ የብሔር ብሔረሰቦች ስብስብ ናት አይነት ነገር ነው። ስብስብ ድምር ማለት ምንም ግንኙነት የሌለው የተሰበሰበ ማለት ነው። ግን ከዛ በላይ ነው ለእኔ ኢትዮጵያ ውህደት ነው። አግሪጌሽን አማልጋሬሽን ሳይሆን ኢንቴግሬሽን ነው። ኢትዮጵያ ግን የነበረው ቅኝት ላለፉት 20 ምናምን ዓመታት እሱም ነው እንደ አንድ ድክመት የምለውና አመለካከት ስር ነው የምትለው አቶ ልደቱ አደረጃጀት ነው እያሉ ነው። እዛ ላይ ያለው ልዩነት እንደተጠበቀ ሆነ። ግን የሚያስማማን ነገር ልዩነታችን ላይ ነው ኢንቨስት ስናደርግ የነበረው እና እነዚህ ተማሪዎች ደግሞ የዛ ውጤት ናቸው። አሁን ዩኒቨርሲቲ የደረሱት ኦልሞስት በዚህ ስርዓት የመጡ ናቸው። ሁለተኛ እንግዲህ የትምህርት ጥራቱም ችግር አለበት። ምክንያታዊ ማህበረሰብ፣ ጠያቂ ማህበረሰብ፣ ተጠራጣሪ ማህበረሰብ፣ ሁሉም ነገር ኦር ግራንትድ የማይወስድ እንዳለ እንደወረደ የማይቀበል ማህበረሰብ መፍጠር አልተቻለም። በዩኒቨርሲቲ ደረጃ አንዳንዴ ተማሪዎችም ላይ አይታዘንም፣ በምሁሩ ደረጃ ቁጥሩ የማይናቅ የተማረም ተምሮ የጨረሰም ሳይቀር ያ አይነት ምክንያታዊ አለመሆን። ሰው በሰውነቱ ክብር ሊገባው ህይወቱ አካሉ ሊጠበቅ እንደሚገባ ያለ መቁጠር አዝማሚያዎች እየመጡ ነው። ምክንያቱም ከውስጥም ስለ ልዩነታችን ነበር የሚሰበከው። ይሄ የፌስቡክ ዓለም ደግሞ ማን እንደሚረጨው የማይታወቅ ሁኔታውን የሚያባብስ ሁኔታ ደግሞ ይፈጠራል። አሁን ግጭቶች ሲፈጠሩ ግጭቱን ተዋናይ ሆነው የሚያካሂዱት ወጣቶች ናቸው። ስብሰባ ላይ ተቀምጠው የሚሳሳሙት የሚተቃቀፉት አዛውንቶች ናቸው። የሀገር ሽማግሌዎችና የሃይማኖት መሪዎች ናቸው። ወጣቱ ይሄ ውይይት ስለ መከታተሉም እነዚህ የሀገር ሽማግሌዎች ይቀበላቸው አይቀበላቸውም አይታወቅም። ስለዚህ ችግሩ ተዋናይ አንድ አካል ነው። ለችግሩ መፍትሄ ተደርጎ የሚሰበሰበውና ውይይት የሚያካሂደው ደግሞ ሌላ አካል ነው። ሚስማች አለመገጣጠም ነገር ይታያል። በአዛውንቶች ደረጃ በሃይማኖት አባቶች ደረጃ ቢሆን የሚነሳው ነገር እኔ በእነሱ አብረን ኖረናል፣ ተጋብተናል፣ ተዋልደናል እና እንዴት እርስ በርስ እንጠፋፋለን አይነት ነገር ነው። በአዛውንቶችና በሃይማኖት መሪዎች እንደዚህ ሲባል ብዙም ላይገርም ይችላል፣ በቂ ሊሆን ይችላል በዛ ደረጃ። በፖለቲካ መሪዎች ደረጃም ግን የሚደገመው ይሄ ነው፣ ተጋብተናል፣ አብረን ኖረናል፣ ተዋልደናል ነው። ያልተጋባኸው ሰውስ ሰው በሰውነቱ ክብር የለውም ወይ? መብቱ አይደለም ወይ በህይወት መኖር? የማታውቀው ሰው ቢሆን መብት አለው እና ከዛ በላይ ሊታይ ይገባል። የመርህ ጉዳይ ነው። ሰው በሰውነቱ ክብር ይገባዋል። አይጋባም ከኔ ጋ አብሮም ባይኖር ከኔ ጋ ተብሎ በዛ ቅኝት ብዙ አልተገፋበትም።
እሺ፣ አቶ ልደቱ።
እሺ፣ በቅድሚያ ምናልባት አሁን አዳነች ለዋለልኝ ስትናገሪ ዋለልኝ ዘመን የአማራ ገዢ ነበር የነበረው ብለሻል። እኔ እሱ ትንሽ መስተካከል ያለበት ይመስለኛል። ገዢ መደቦች ነበሩ። እነዛ ገዢ መደቦች ግን የትግራይ ተወላጆች በገዢ መደብ ውስጥ ነበሩ፣ የኦሮሞም የደቡብም ተወላጆች ነበሩ። በቁጥር የአማራው ገዢ አባላት በርከት ሊሉ ይችላሉ። ስለዚህ ወጥ የሆነ የአማራ ገዢ መደብ ነበረ ብዬ አላምን። ምክንያቱም ጭቆናውም ደግሞ የሚለይ ሳይሆን የአማራን ህዝብ ደግሞ ይጨቁን ነበር እና አማራ እንደ ህዝብ ገዢ መደብ ስላልነበረ ትንሽ እሱን ማስተካከል ተገቢ ይመስለኛል።
እዚች ላይ በዛን ጊዜ የነበረው የአማራ ገዢ መደብ የሚለው እንግዲህ የተለያየ አመለካከት ሊኖር ይችላል። ግን ዋናው በዛን ጊዜ የአማራ ገዢ መደብ ስለነበረ መላ የአማራ ህዝብ ተጠቀመ የሚል ማንም አልነበረም። ለይቶ ተማሪዎችም ሆኑ በዛን ጊዜ የታገሉት ጭቁን ያማራ ህዝብን ያማራ ገዢ መደብን ለይቶ ነበር የሚያቀርቡት።
ዞሮ ዞሮ በአገዛዝ ደረጃ አማራ የሚባል ህዝብ ብቻውን ገዢ የነበረበት ወቅት የለም ነው።
ለጊዜው እንተውና ወደ ዋናው እንትናችን ሄድ ወደ ሌላ እንዳያስኬደን ብዬ ነው።
ጥሩ ነው። ሴንሲቲቭ ስለሆነ መሰረታዊ የፖለቲካ ጉዳይ ስለሆነ
ራሱን የቻለ ውይይት ልናካሄድበት እንችላለን። እንግዲህ በዚህ አሁን በዛ ላይ በዚህ ላይ
ነው አሁን በዚህ በዩኒቨርሲቲዎቹ አካባቢ የምናየው ነገር እጅግ ዘግናኝ ነው፣ አሳሳቢ ነው፣ አሳዛኝ ነው። ነገር ግን ቅድም ስንወያይበት ከነበረው ጋር ተያይዞ የሚታይ ነው። ቀደም ባሉት ዓመታት አሁን አዳነች ስት እንደነበረው የኢትዮጵያ ተማሪዎች ትግል የሚያደርጉት ከስርዓቱ ጋር ነበር፣ እርስ በርስ አልነበረም እስካሁን ድረስ። አሁን ለምን እርስ በርስ ሆነ የሚለው ጥያቄ መጠየቅ አለብን። እኔ እነዚህ ተማሪዎች ይሄን እንዲያደርጉ የግድ ነው፣ ምክንያቱም ይሄን እንዲያደርጉ ነው ሲኮተኮቱ ያደጉት፣ ሲነገራቸው ይኖረው። ስለ ልዩነት፣ ስለ ብሔረሰባዊ ማንነት ብቻ ነው፣ ስለ ኢትዮጵያዊነትና ስለ ጋራ ጉዳያቸው ሲነገራቸው አይደለም። ስለዚህ ይሄ አሁን የመጣው ሁኔታ በዩኒቨርሲቲ ተማሪዎች የስርዓቱን መሰረታዊ ችግር የሚያሳይ ነው። ምን ያህል ችግሩ ሲስተሚክ እንደሆነ መዋቅራዊ እንደሆነ ዋናው ማሳያ አሁን በተማሪዎቹ ዙሪያ ያለው ችግር ነው። ቅድም እንዳልኩት አንድ ተማሪ ሲሞት አንድ ኢትዮጵያዊ ዜጋ የሆነ ተማሪ ሞተ አለን፣ አንድ ትግሬ ሞተ፣ አንድ አማራ ሞተ፣ አንድ ኦሮሞ ሞተ ነው። ዜግነት ተረስቷል፣ ኢትዮጵያዊነት ተረስቷል። ይሄን ስል ብሔረሰባዊ ማንነት ኢትዮጵያ ውስጥ መከበር የለበትም እያልኩ አይደለሁም። ወይም አንድ ሰው ትግሬነቱን ኦሮሞነቱን ወይም አማራነቱን ትቶ ኢትዮጵያዊ ይሁን አላልኩም። ማንም ሰው ብሔረሰባዊ ማንነቱ ሊከበርለት ይገባል። ቋንቋው ሊከበርለት፣ ባህሉ ሊከበርለት ይገባል። የባህል ሶቨሬንቲ ኢትዮጵያ ውስጥ መኖር አለበት። ግን ደግሞ በአንጻሩ የፖለቲካ ዩኒቲ የፖለቲካ አንድነት መኖር አለበት። ሚዛኑ መጠበቅ አለበት። ህገ መንግስቱም የብሔረሰቦችን መብት ለማክበር ያስቀመጣቸው ብዙዎቹ ድንጋጌዎች ተገኝ ናቸው። በዛው መጠን ግን የሀገር አንድነትን የህዝብ አንድነትን ጉዳይ ቦታ አልሰጠውም ነው የኔ ክርክር። እኔ እያልኩ ያለሁት አይደለም ቀርቶ ፌዴራላዊ እና አህዳዊ ስርዓት ያላቸው የተለያዩ የዓለም ሀገሮች የብሔረሰብ መብትን የሚያከብሩ አሉ፣ የቡድን መብትን የሚያከብሩ አሉ። አደረጃጀታችን የግድ ይህን መብት ለማክበር የግድ በብሔረሰብ መደራጀት አለበት። የፌዴራል አደረጃጀቱ ውስጥ የፓርቲዎቹም አደረጃጀት ውስጥ የጠፋው ነገር የኢትዮጵያ አንድነት የዜጎች ጉዳይ ተረስቷል። ብሔረሰባዊ ማንነት ነው ገዢ አስተሳሰብ እንዲሆን የተደረገው። ስለዚህ በተለያዩ ዩኒቨርሲቲዎች አሁን የምናየው ብሔረሰብ ተኮር የሆነ ግጭት የዛ ውጤት ነው። ችግሩ ያፈጻጸም ቢሆን ኖሮ እስካሁን ድረስ ይፈታ ነበረ።
እሺ፣ ከዛ ጊዜያችን
መስጣት ከተፈለገ
እያለቀ ነው ጊዜያችን።
መለስ ብሎ ህጎቹን መዳሰስ ፌዴራሊዝም አደረጃጀቱን መመርመር ያስፈልጋል ባይ ነኝ በኔ በኩል።
እሺ፣ አቶ ሙላቱ፣
በአጭሩ ተማሪዎቹ መካከል ይሄ ግጭት የሚፈጠረው ለምንድን ነው? ምን ስለሆነ ነው ብሔር ለብሔር ለይቶ የሚጋጩት የሚለው እኔ ምክንያታዊ ነው እንጂ የኦሮሞ ተማሪ በአጠቃላይ በትግራይ ተማሪ ላይ፣ የአማራ ተማሪ በኦሮሞ ተማሪ ላይ አላማ አድርጎ ተነስቶ ያደረገው ነገር አይደለም። ይሄ በአጠቃላይ ፖለቲካ ውስጥ በሚካሄደው ህብረተሰቡ በጠቅላላው ዲሳቲስፋይድ ነው። አሁን ባለው መንግስት ሊመራን አይችልም፣ የስርዓት ለውጥ ያስፈልጋል እየተባለ በየቦታው የሚጠየቁ ጥያቄዎች፣ የመብት ጥያቄዎች አሉ። ተማሪው ደግሞ የህብረተሰቡ አካል ነው። እንግዲህ በተማሪው መሀል ደግሞ አሁን ያለውን ስርዓት ለማራመድ የሚፈልግ ካድሬ በየቦታው በየትምህርት ቤቱ ውስጥ አለ። ይሄ ትንኮሳዎች በየቦታው ትግሬውን እንዲያደረገ፣ አማራውን እንዲያደረገ፣ ኦሮሞውን እንዲያደረገ ተብሎ ልዩነት እንዲፈጠር ይሰበካል እዛ ውስጥ። ከዚህ ምን ይጠቀማል? አትሊስት ህዝብ የጠየቃቸውን ጥያቄዎች የስርዓት ለውጥ ጥያቄዎች፣ እነዚህ ጊዜውን ለማራዘም የሚጠቀሙበት ስልት ነው። ሁኔታዎችን ወደ ግጭት እንዲፈጠሩ ያደረጉት የተወሰኑ ናቸው እንጂ እንዳለ እኔ ብሔር ላይ ተመሰርቶ በጠቅላላው የአማራ ልጅ የትግራይ ልጅ ጠልቶ ያደረገ ነገር አይደለም፣ ወይም የትግራይ ልጅ የአማራው ልጅ አማራ በመሆኑ ጠልቶት ያደረጉት አይነት ሳይሆን ተማሪዎች ራሳቸው የህብረተሰቡ አካል ናቸው። ሁለተኛ ልጆች ናቸው። በጊዜው በሁኔታው ነገሮችን አሰላስሎ ለማሳለፍ ባለመቻል እነዚህ ነገሮች ሊፈጠሩ ይችላሉ። እነዚህ የተፈጠሩትን ደግሞ እንደ ምክንያት አድርገን ብሔር ብሔረሰቦች ግጭት አለ፣ በየዩኒቨርሲቲዎች ገብተዋል፣ እንደዚህ ሆነዋል ብለን የምንናገርበት ደረጃ አይመስለኝም። በአንድ ብሔረሰብ ውስጥ ሆኖ
ግጭት እንዲፈጠር እየተደረገ ነው። እናያቸው ናቸው ሁኔታዎች የስርዓት ለውጥ እንዲመጣ የሚፈልጉና በማይፈልጉ በትምህርት ቤቶች መካከል ያሉ ናቸው።
እሺ፣
ምናልባት አንድ ነገር አቶ ልደቱ በተናገሩት ላይ
በጣም አሳጥረው
ብሔር ተኮር የተባለው ነገር ትንሽ እኮ ማየት የሚያስፈልግ ይመስለኛል። በየብሔሩ አይደለም አከላለሉ እኮ ቅድም የደቡብ ጠቅሷል። የተለያዩ ብሔር ብሔረሰቦች አንድ ክልል ውስጥ የገቡበት ቤኒሻንጉልም ቢሆን እንደዚሁ የተለያዩ ብሔር ብሔረሰቦች፣ ጋምቤላም ቢሆን የተለያዩ ብሔር ብሔረሰቦች፣ አማራ ክልልም ቢሆን አገው አማርኛ ተናጋሪው ኦሮሞ፣ አሁን ደግሞ የቅማንት አከላለል ሊመጣ ነው። ትግራይም ቢሆን ሳሆ አለ፣ ኩናማ አለ፣ ትግርኛ ተናጋሪ አለ። የተወሰኑ ክልሎች ናቸው አንድ ብሔር አንድ ክልል የሆኑበት እንጂ ህብረ ብሔራዊ መሆኑም ልብ ማለት ይገባል። በእርግጥ ሰፊ ውይይት ይፈልጋል ይህ ጉዳይ፣ ሬዲዮ ላይ ሆን ይችላል እንደዚህ፣ ግን እሱም እንደ ፉትኖት መያዝ አለበት። ተኮር ብቻ አይደለም አደረጃጀቱ።
እሺ፣ ዶክተር መሐሪ ረዳኢ፣ አቶ ሙላቱ ገመቹ፣ አቶ ልደቱ አያሌው ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን።
የአውሮፓውያን የገና በዓል በዓለም ዙሪያ በመከበር ላይ ነው። አድማጮች፣ ይህኑ ተንተርሶ የተዘጋጀ ቀደም ብለን ያስተዋወቅነው ዝግጅት ነው ተከታዩ። የዛሬውን ገና በዓል ለምታከብሩ አድማጮቻችን ታዲያ በድጋሚ እንኳን አደረሳችሁ። ተከታዩም ቅንብር ስለ ገና ዛፍና የዛፊቱን ከገና ማግስት እጣ በዩናይት ስቴትስ ያለውን ሁኔታ ይመለከታል ነው። ሰለሞን አባተ ነው ያቀናበረው።
ገና Christmas.
Have yourself a merry little Christmas. Let your heart be light. From now on, your troubles will be out of sight.
ገና ነው ኢትዮጵያ ውስጥ እንደሚባለው የፈረንጅ ገና። በብዙ ሀገሮች ውስጥ ለገና በዓል ለክሪስማስ የገና ዛፍ ያቺን ልዩ የተገለበጠ ዋንጫ ቅርጽ ያላትን የጥድ ዛፍ ማቆም ማሸብረቅ የተለመደ ነው። ዩናይትድ ስቴትስ ውስጥ በየዓመቱ ለገና ከ25 እስከ 30 ሚሊዮን የሚደርስ የገና ዛፍ ይሸጣል። ገናም ያልፍና ታዲያ ከዚያ ዛፍ የበዛው ተጠራርጎ ከሚጣል ቆሻሻ ይጣፋል። የተወሰነው ግን ጥቅም ላይ እንዲውል ይደረጋል። ለጓሮ እርሻ ማዳበሪያ፣ ለመንገድ ዳርና ዳር ተክሎች እግር ማለስለሻ፣ በዝናብ ውሃ መታጠብን መከላከያ እንዲሆን ይፈጫል። የተወሰነው ደግሞ ለአሶች ሰው ሠራሽ ምቾት ለመስጠት በሐይቆችና በባሕር ዳርቻዎች ላይና በውሃውም ውስጥ እንዲቀመጡ ይደረጋል። የተመረጡት ዛፎች ግን ሀቢታት የሚባለው ግብረ ሰናይ ድርጅት ለሚቀልሳቸው ቤቶች ግንባታ ግብአትነት እንደሚውሉ ባልደረባዬ ፌት ላፒዱስ ጽፋለች።
I remember one Christmas morning, a winter's light and the distant choir, the peal of a bell and that Christmas tree smell, and eyes full of tinsel and fire. Dream of Christmas. They sold me a silent night.
በኒውዮርኩ ሮኬፌለር ማዕከል የምትቆመው ዛፍ ላለፉት 85 ዓመታት የገናን ምሥራች ስታውጅና በየዓመቱ ስታበራ ኖራለች። በርግጥ በየዓመቱ ሌላ ዛፍ ነች። የዘንድሮዋ ዛፍ 12000 ኪሎ ግራም ክብደት ያላት፣ ቁመቷ 23 ሜትር የሆነ፣ ዕድሜዋ ወደ 80 ዓመት የሚጠጋ ናት። ዝርያዋ የኖርዌይ ስፕሩስ ነው የሚባለው። የበቀለችና ያደገችው በፔንሲልቬኒያዋ ስቴት ኮሌጅ ነበር። ከዚያም ለኒውዮርክ ተበረከተች። ስለዚህ ታላቅ ኃላፊነት ባለፈው ህዳር 30 የተቆረጠች ጊዜ ለሌላ የበዓል ልማድም መታጨቷ እንደነበረ ግልጽ ነበር። የገና ጣጣዋን ስትጨርስ ወደ ቁርጥራጭነት ትላክና የሃቢታት ፎር ሂውማኒቲ ቤቶች አካል ትሆናለች። የበዓሉን ፌሽታ ለማድመቅና ለማብዛት ግብረሰናዩ ቡድንም አቅማቸው እምብዛም ለማያፈራግጥ ሰዎች ለአቅማቸው ተመጣጣኝ የሆኑ ቤቶችን የመገንባቱንና የማድረሱን ሥራ ዜና ይናገርለታል። ያለፈችው የገና ዛፍ የሰጠቻቸው ልዩ ማኅተም የተቀረጸባቸው ሳንቃዎች ቆማበት ከነበረው የሮኬፌለር ማዕከል አደባባይ ወንዙን ይዞ 80 ኪሎ ሜትር ርቀት ላይ ኒውበር ኒውዮርክ ላይ ሃቢታት እየሠራቸው ላሉ ቤቶች ተልኮ ነበር። የተረከቡት የቡድኑ የኒውበር ተጠሪ ኬቲ ኮሊንስ በጣም ደስተኛ ናቸው።
I love seeing it arrive. I love seeing the stamp. I love knowing that it
ሲደርሱ ሳይ በጣም ደስ ይለኛል። ማህተሙን ማየቱ ያስደስተኛል። እንዲህ አይነቱን ደስታ የሚፈጥረው የዚያች ዛፍ አካል መሆኑ ማወቁ ራሱ ምንኛ የሚያስደስት ነው።
ከጥድ ዛፎች የሚወጣው እንጨት ብዙ አንጓዎችና ጉጦች ያሉት በመሆኑ አቅመቢስ ነው። ክብደት የማይችል ተሰባሪ ነገር ነው። በመሆኑም የሃቢታት በጎ ፈቃደኞች ያንን እንጨት የሚጠቀሙበት የወለል መገጣጠሚያዎችን ለማሳኪያነትና የውስጥ ግድግዳዎችን ለማስዋቢያነት ወይም ለማልበስ መሆኑን የሃቢታት የሥራ ቦታ አስተባባሪ ጆሽ ዛሎጋ ይናገራሉ።
የዛፉን ግዙፍ ግንድ ተረክበናል። ያንን የምንጠቀምበት ግን ቤቱን ራሱን ለመገንባት ሳይሆን በትናንሽ ቆራርጠን እያሳካን ነው።
All the mistletoe, I'm gonna get to know you better. This Christmas, and as we trim the tree, how much fun it's gonna be together. Yeah. This Christmas, fireside's blazing bright. My world is filled with cheer with you. This Christmas, and as I look around, your eyes, they outshine the time they do. This Christmas, fireside blazing bright. We carol in.
የቤቶቹ ሥራ እንዳለቀ አብዛኛው እንጨት ግድግዳና ጣሪያዎች ውስጥ ይገባል። እንጨቱ እዚያ እንዳለ ግን ባለቤቶቹ ያውቃሉ። ቬሬዲያና ቬሬስ ከቤት ገዢዎች አንዷ ናቸው።
So it wasn't just thrown away. It was used in my house.
አልተጣለም፣ ለቤቴ ጉዳይ ውሏል እኮ።
ያ እውቀት ታዲያ የበዓሉ ስሜት እንደሞቀ እንዲኖር ያደርገዋል።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ22 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን እዚህ ላይ አበቃ። ያስተናገድናችሁ አሉላ ከበደና
አዲሱ አበበ ነን። ነገ ከምሽቱ 3 ሰዓት እንገናኛለን። ቀጥሎ
የትግርኛ ስርጭት ይቀጥላል። በጀምር ነው የገና ስልት እንለያቸው።
They're gonna share their Christmas thoughts with all their family. And I can hear those bells ringing. And don't you know it's time? The snow hasn't fallen, but I know it's Christmas time.
special, jolly warm my heart. It doesn't have to be real big. Oh, please, Santa Claus.